ሰን ነጋት ብሏል።
ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ታህሳስ 15 2017 ዓ.ም ስርጭታችን ጀመረ። የኢትዮጵያ ሰራዊት በሶማሊያ መንግስት ወታደሮች ላይ ጥቃት ፈጽሟል መባሉን የኢትዮጵያ መንግስት አስተባበለ የሚለውን ዘገባ ጨምሮ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች በምሽቱ ተካተዋል። እንደምንላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን፣ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ንጉሥ ታምሬ ነው። ዋና አዘጋጃችን ደግሞ ደረጀ ደስታ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። አስቀድመን የሰዓቱን ዋና ዋና ዓለም ዜናዎች እናጋራችኋለን። ኤደን ገረመው ጠብቃችኋለች።
በድጋሚ እንደምናምሽታችኋል። አርዕስተ ዜናዎቹን እናስተዋውቃችሁ። በሱዳን ረሃብ እየተስፋፋ ነው ተባለ። በሞዛምቢክ የተቃዋሚ መሪ የምርጫውን ውጤት ባለመቀበል ተቃውሞ እንዲደረግ ጥሪ ያቀረቡ። ቤተልሔም በሐዘን ድባብ ገናን ተቀበላለች። 25,000 ሶሪያውያን ወደ ሀገራቸው መመለሳቸውን ቱርክ አስታወቀች። የሚሉትና ሌሎች ዓለም አቀፍ ዜናዎችን ወደ እናንተ እናደርሳለን። በሱዳን ረሃብ እየተስፋፋ ነው ተባለ። በጦርነት ትርምስ ውስጥ ባለችው ሱዳን ረሃብ በአምስት አካባቢዎች መከሰቱንና ወደ ሌሎች ተጨማሪ አምስት አካባቢዎችም ሊስፋፋ እንደሚችል አንድ በዓለም ደረጃ ረሃብን የሚከታተል ተቋም አስታውቋል። በጦርነቱ የሚሳተፉ ወገኖች በዓለም ትልቁ የረሃብ ቀውስ እንደሆነ ለሚነገረው የሱዳን ቸነፈር ተጠቂዎች ሰብአዊ እርዳታን ለማድረግ የሚደረገውን ጥረት ማስተጓጎልን መቀጠላቸውን ተቋሙ ጨምሮ አስታውቋል። የረሃብ ክትትል ኮሚቴ በሚል የሚታወቀው ተቋምን ጨምሮ እንደገለጸው ከበባ ውስጥ ካለችው የሰሜን ዳርፉር መዲና አልፋሽር ውስጥ በሚገኙ ሁለት መጠለያዎች እንዲሁም በደቡብ ኮርዶፋን ግዛት በሚገኙ ሌሎች ሁለት አካባቢዎች ረሃብ ተስፋፍቷል ብሏል። ባለፈው ነሐሴ በሰሜን ዳርፉር ዛምዛም መጠለያ የተከሰተው ረሃብ መቀጠሉንም ኮሚቴው አስታውቋል። የረሃብን ሁኔታ የሚያረጋግጠውና ደረጃ የሚያወጣው ተቋም እንዳስታወቀው በሰሜን ዳርፉር ባሉ ሌሎች አምስት አካባቢዎችም ረሃቡ እንደሚስፋፋ ግምቱን አስቀምጧል። በመላ ሱዳን የሚገኙ 17 አካባቢዎች ደግሞ በረሃብ ተጋላጭ መሆናቸውንም ታውቋል። በሱዳን 24.6 ሚሊዮን የሚሆነው ወይም በአጠቃላይ ሕዝቡ ግማሽ የሚሆነው እስከሚቀጥለው ወር ድረስ አስቸኳይ የምግብ እርዳታ እንደሚሻ ኮሚቴው አስታውቋል። ኮሚቴው በሱዳን የሚያደርገውን የምግብ ዋስትና ጥናት መንግስት እያስተጓጎለበት መሆኑንም ገልጿል። የሱዳን መንግስትም የኮሚቴው ሪፖርት ተአማኒ አይደለም በሚል በጥናቱ መሳተፉን እንዳቆመ አክሎ አስታውቋል። በሞዛምቢክ የተቃዋሚ መሪ የምርጫውን ውጤት ባለመቀበል ተቃውሞ እንዲደረግ ጥሪ ያቀረቡ። በሞዛምቢክ ባለፈው ጥቅምት በተካሄደው አጨቃጫቂ ገዢው ፓርቲ ማሸነፉን የሀገሪቱ የህገ መንግስት ምክር ቤት ትላንት መወሰኑን ተከትሎ የተቃዋሚ መሪ ቬናሲዮ ሞንደላኔ ተቃውሞ እንዲደረግ ዛሬ ጥሪ አሰምተዋል። የፖዴሞስን ፓርቲ ወክለው ለፕሬዝዳንትነት የተወዳደሩት የተቃዋሚ መሪ ቬናሲዮ ሞንደላኔ በቀጥታ በፌስቡክ ባስተላለፉት መልእክት የፌርሊሞ ፓርቲውን ዳንኤል ቻፖን ፕሬዝዳንትነት ያጸናውን የምክር ቤቱን ውሳኔ ነቅፈዋል። ፍትሐዊ ያልሆነውን ውሳኔ በሰላማዊ መንገድ መቃወማችንን መቀጠል አለብን ያሉት ቬናሲዮ ሞንደላኔ የህዝቡ ድምጽ መደመጥ አለበት ሲሉ አክለዋል። ምርጫውን ተከትሎ በተነሳ ሁከትም ከፖሊስ ጋር በተከሰተ ግጭት ቢያንስ 130 ሰዎች መገደላቸውን አንድ የሲቪል ማህበረሰብ ቡድን አስታውቋል። ተቃዋሚዎችና የምርጫ ታዛቢዎች ገዢው የፌርሊሞ ፓርቲ ድምጽ ሰርቋል በሚል ክስ ያሰማሉ። ፓርቲው ክሱን ያስተባብላል። የምርጫ ኮሚሽኑ ምርጫው ተጭበርብሯል በሚለው ውንጀላ ላይ አስተያየት ሲሰጥ አይሰማም። ቤተልሔም በሐዘን ድባብ ገናን ተቀብላለች። በጋዛ የሚካሄደው ጦርነት ጥላ ያጠላባትና የኢየሱስ ክርስቶስ የትውልድ ስፍራ እንደሆነች የምትታመነው ቤተልሔም የነገውን የፈረንጆቹን ገና ለመቀበል የምትዘጋጅበት እንደተለመደው በድምቀት ሳይሆን በሐዘን ድባብ ሆኗል። ለወትሮ ከመላው ዓለም የሚመጡ በሺዎች የሚቆጠሩ ሰዎችን ለገና ታስተናግድ የነበረችው ጥንታዊቷ ቤተልሔም ዘንድሮ ምንም ጎብኚ ያልመጣላት፣ በዋናው አደባባይ የገና ዛፍ ያልቆመባት ከተማ ሆናለች። ቀኑን በሰልፍ ያደምቁ የነበሩት ወጣቶችና የመብራት ጌጦችም አልታዩም። ሁልጊዜ የቤተልሔም መልእክት ሰላምና ተስፋ ነው። በዚህ ወቅትም ይህንኑ መልእክት ለዓለም እናስተላልፋለን ብሏል። በእስራኤል በተያዘችው ዌስት ባንክ የምትገኘው የቤተልሔም ከንቲባ አንተን ሳልማን ዓለም የፍልስጤማውያንን ስቃይና መሬታችን በእስራኤል መያዙን ለማስቆም እንዲሰራ እንጠይቃለን። መብታችን፣ ነጻነታችን፣ ማንነታችን እንዲመለስልንና በእስራኤል መያዛችን በመቀጠል ምክንያት ከሚገጥመን አደጋ እንድንጠበቅ ዓለም ይተባበረን ሲሉም አክለው ጠይቀዋል። በጋዛ ጦርነቱ ከተጀመረ ወዲህ በእስራኤል በተያዘችው ዌስት ባንክ የጎብኚዎች ቁጥር በእጅጉ ቀንሷል። በመቶ ሺህ የሚጠጉ ፍልስጤማውያን ውስጥ አብዛኞቹ ለስራ ወደ እስራኤል እንዳይገቡ በመከልከላቸውም የፍልስጤማውያን ምጣኔ ሀብት ባለፈው አንድ ዓመት 25% ቀንሷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። 25,000 ሶሪያውያን ወደ ሀገራቸው መመለሳቸውን ቱርክ አስታወቀች። በሽር አላሳድ ከስልጣን ከተወገዱ ወዲህ ከ25,000 በላይ ሶሪያውያን ከቱርክ ወደ ሀገራቸው መመለሳቸውን የቱርክ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ከ13 ዓመታት በፊት በሶሪያ ጦርነት መፈንዳቱን ተከትሎ 3 ሚሊዮን የሚሆኑ ሶሪያውያን ወደ ቱርክ ተሰደው ነበር። የሶሪያኑ በዛች ሀገር መገኘት ለረዥብ ጣይብ ኤርዶዋን መንግስት ችግር እንደነበረ ኤኤፍፒ በዘገባው አመልክቷል። ባለፉት 15 ቀናት ወደ ሶሪያ የተመለሱ ሰዎች ቁጥር ከ25,000 ማለፉን የቱርክ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። አንካራ ከሶሪያ አዲስ መሪዎች ጋር የቅርብ ግንኙነት እንዳላትና ሶሪያውያን በፈቃደኝነት በሚመለሱበት ሁኔታ ላይ ማተኮሯን እንዲሁም በደማስቆ የስልጣን ለውጥ በመኖሩ አብዛኞቹ ስደተኞች ወደ ሀገራቸው እንደሚመለሱ ቱርክ ተስፋ እንደምታደርግ ሪፖርቱ አመልክቷል። ቱርክ ከ12 ዓመታት በፊት በጦርነቱ ፈርሶ የነበረው ኤምባሲዋን አሳድ ከስልጣን በተወገዱ በሳምንቱ እንደገና ከፍታለች። በመጨረሻም የቀድሞ ፕሬዝዳንት ቢል ክሊንተን ሆስፒታል ገቡ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ቢል ክሊንተን ትኩሳት ስለገጠማቸው ዋሽንግተን ዲሲ በሚገኘው ሜድስታር ጆርጅታውን ዩኒቨርሲቲ ሆስፒታል ገብተዋል። የ78 ዓመቱ አዛውንት የቀድሞ ፕሬዝዳንት ለምርመራ ትላንት ከሰዓት በኋላ ሆስፒታል መግባታቸውና በጥሩ የጤና ሁኔታ ላይ መሆናቸውን እንዲሁም ለሚሰጣቸው እንክብካቤ ማመስገናቸውን የክሊንተን ጽህፈት ቤት ምክትል ኃላፊ ኤንጀል ኡሬና ተናግረዋል። እንደ አውሮፓውያን አቆጣጠር ከጥር 1993 እስከ ጥር 2001 የአሜሪካ ፕሬዝዳንት የነበሩት ክሊንተን በዚህ ዓመት በተካሄደው ምርጫ በዴሞክራቲክ ፓርቲ ጉባኤ ላይ ንግግር ያደረጉ ሲሆን ምክትል ፕሬዝዳንት ካማላ ሃሪስ ለፕሬዝዳንትነት ባደረጉ ዘመቻም ላይ ቅስቀሳ በማድረግ ተሳትፈዋል። ክሊንተን ስልጣን ከለቀቁ ወዲህ የጤና እክል ደጋግሞ ሲገጥማቸውም ቆይቷል። እንደ አውሮፓውያን አቆጣጠር በ2004 የደረት ውጋትና የትንፋሽ ማጠር ከገጠማቸው በኋላ ከፍተኛ የልብ ቀዶ ጥገናም ተደርጎላቸዋል። በዓመቱ 2005 ሳምባቸው በከፊል እክል ገጥሞት ነበረ። ክሊንተን የኮቪድ ወረርሽኝ ከፍተኛ ደረጃ ላይ በነበረበት በ2021 ለስድስት ቀናት የካሊፎርኒያ በሚገኝ ሆስፒታል ገብቶ የነበረ ሲሆን እክሉ ከኮቪድ-19 ጋር የተገናኘ ሳይሆን በሽንት መተላለፊያ ቱቦ ላይ የገጠመ ማመርቀዝ ምክንያት እንደነበርም የክሊንተን ጽህፈት ቤት ጨምሮ ገልጿል። አድማጭ ተመልካቾቻችን፣ ለምሽቱ የያዝናቸው ዓለም አቀፍ ዜናዎች እዚህ ላይ ተጠናቀቁ። ለቀሪ መሰናዶዎች ወደ ሀብታሙ ስዩም እመልሳቸዋለሁ።
ኤደን ገረመውን ለአጋራችን የዓለም ዜናዎች አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ትናንት ሰኞ የኢትዮጵያ ሰራዊት በሶማሊያ መንግሥት ወታደሮች ላይ በዶሎ ከተማ ጥቃት ፈጽሟል መባሉን የኢትዮጵያ መንግሥት አስተባበለ። ኢትዮጵያ መንግስት በሶማሊያ በኩል በወጣው መግለጫ ማዘኑን ገልጾ ክሱ ሐሰተኛ ነው ማለትም ተከራክሯል። ባህሩ ማሩፍ የተጠናቀረውን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
ትላንት ሰኞ የኢትዮጵያ ሰራዊት በሶማሊያ መንግስት ወታደሮች ላይ በዱሎ ከተማ ጥቃት ፈጽሟል መባሉን የኢትዮጵያ መንግስት አስተባብሏል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ድርጊቱ በኢትዮጵያና በሶማሊያ መካከል ወደ መደበኛ ግንኙነት በመመለስ ላይ ያለውን ሁኔታ ለማበላሸት ባሰቡ የተወሰኑ አካላት የተቀሰቀሰ ነው ብሏል። መግለጫው እነዚህ ሶስተኛ ወገኖች የአፍሪካ ቀንድን ለማተራመስ ተልእኮ ያላቸውና ዘላቂ የሆነ ሰላምን አደናቃፊዎች ናቸው ሲልም አክሏል። ትላንት ሰኞ በዱሎ ከተማ የኢትዮጵያ ወታደሮች በሶማሊያ መንግስት ኃይሎች ላይ ምንም አይነት ትንኮሳ በሌለበት ያልተጠበቀ ጥቃት ሲል የጠቀሰውን ጥቃት በማድረስ በሶማሊያውያን ላይ የሰው ህይወትና የአካል ጉዳት ማድረሳቸውን የሶማሊያ ውጭ ጉዳይ ሚኒስቴር መግለጫ አመልክቷል። የኢትዮጵያና የሶማሊያ ድንበር ከተማ በሆነችው ዶሎ ከተማ በተፈጸመው ጥቃት በሶማሊያ መንግስት ወታደሮች በተያዙ ሶስት ቦታዎች ላይ ጥቃት መፈጸሙን መግለጫው አስታውቋል። ሶማሊያ ጥቃቱ ከጎርጎሮሳውያኑ ታህሳስ 11 ከሁለት ሳምንታት በፊት አንካራ ላይ በሶማሊያና በኢትዮጵያ መንግስት መካከል የተፈረመውን ስምምነት ላይ ግልጽ የሆነ ጥሰት ነው ብላለች። ማንነታቸው እንዳይገለጽ የሚሹ አንድ የአካባቢው ከፍተኛ ባለስልጣንን ጨምሮ ሶስት ምንጮች እንደገለጹት ግጭቱ የተከሰተው በጁባላንድ መሪ የተሾሙት የክልሉ መሪ በመምጣታቸው ያልተስማሙት የኢትዮጵያ መንግስት ወታደሮች ወደ አውሮፕላን ማረፊያው በመተኮሳቸው መሆኑን ገልጸዋል። ጥቃቱን ተከትሎ በተፈጠረው የተኩስ ልውውጥ ቢያንስ የሶስት ሰዎች ህይወት ሲያልፍ ሲቪሎችን ጨምሮ ሌሎች ሰባት ሰዎች ቆስለዋል። የተገደሉት ሶስት ሰዎች የሶማሊያ መንግስት ወታደሮች እንደሆኑ የተጠቀሰ ሲሆን ከቆስለኞቹ መካከል ሶስቱ የሶማሊያ መንግስት ወታደሮች፣ ሌሎቹ ሶስት የጁባላንድ የደህንነት አባላት እንዲሁም አንድ ሲቪል ሰው መሆናቸው ተነግሯል። ከተማዋም በብዛት በክልሉ የሚደገፉትና ከኢትዮጵያ ጦር ኃይሎች ጋር የቅርብ ግንኙነት ባላቸው የከተማው የቀጠና ኮሚሽነር መሐመድ ሁሴን አብድላፈይ ቁጥጥር ስር ያለች መሆኗን ሁለቱ ምንጮች ገልጸዋል። አንድ ነዋሪ የኢትዮጵያ ወታደሮች ከወረዳው ርዕሰ መስተዳደር ጎን ወግነዋል ሲሉም ከሷል። ጁባላንድ ክልል ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ትዕዛዝ የሚቀበሉ ወታደሮች በአውሮፕላን ማረፊያው፣ በፖሊስ ጣቢያውና በአውራጃው ዋና መስሪያ ቤት ላይ ጥቃት ሰንዝረዋል በሚል ከሶ መግለጫ አውጥቷል። መግለጫው አክሎም በአደጋው ለደረሰው ጉዳት መሐሙድ ኃላፊነቱን ይወስዳሉ ብሏል። የጁባላንድ መግለጫ አየር መንገዱን ጨምሮ በከተማዋ ከፍተኛ እንቅስቃሴ ስላላቸው የኢትዮጵያ ወታደሮች ከመጥቀስም ተቆጥቧል። የሶማሊያና የኢትዮጵያ ሚኒስትር ደኤታዎች ምንም እንኳን እርስ በርሳቸው የሚጣረሱ መግለጫዎችን ቢያወጡም የሶማሊያ ሚኒስትር ደኤታ አሊ ኦማር፣ የኢትዮጵያ ሚኒስትር ደኤታ አቶ ምስጋኑ አረጋና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን እንዲሁም የሶማሊያ ፖለቲከኛ የሆኑት አብዱላሂ መሐመድ አሊ ማክሰኞ ዕለት በአዲስ አበባ የተለየ ውይይት አድርገዋል። የሶማሊያ የውጭ ጉዳይ ሚኒስቴር በመግለጫው በአዲስ አበባ ስለነበራቸው ውይይት የገለጸ ሲሆን የኢትዮጵያ ጦር በዶሎ የወሰደውን እርምጃ ማውገዙን በተመለከተ ሶማሊያ ተቃውሞዋን ገልጻለች ብሏል። መግለጫው አክሎም የኢትዮጵያ ሚኒስትር ዴኤታ አቶ ምስጋኑ አረጋ በጉዳዩ ላይ የኢትዮጵያ መንግስት አፋጣኝ ምርመራ ለማድረግ መዘጋጀቱን ገልጿል ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር በመግለጫው እንዳስታወቀው የኢትዮጵያ መንግስት መሰል ክስተቶችን ለመከላከል ከፌዴራል መንግስቱ የሚመለከታቸው ኤጀንሲዎች ጋር ተባብሮ ይሰራል ብሏል። ባህሩን ማሩፍ ለተጠናቀረው ዘገባ ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። ቀደም ብላ ኤደን ያስደመጠችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስደናል። በአማራ ክልል በሰሜን ወሎ ዞን ቡግና ወረዳ በ16 ቀበሌዎች በተከሰተው የምግብ እጥረት የተጎዱ ሕፃናትና እናቶችን ለመታደግ የተሰራጨው የአልሚ ምግብ እርዳታ በቂ እንዳልሆነ ወላጆች የቡግና ወረዳ ጤና ጽሕፈት ቤት ኃላፊና ሐኪሞች ለአሜሪካ ድምፅ ተናግረዋል። የአሜሪካ ድምፅ ያነጋገራቸው ሶስት እናቶች በጤና ሠራተኞቹና በሀገር ሽማግሌዎች አማካኝነት የሕፃናቱ መጎዳት በይፋ ከታወቀ በኋላ ካለፈው ሰኞ ጀምሮ የተሰራጨው የሕፃናት አልሚ ምግብ በቂ አይደለም ብለዋል። በቂ እርዳታ በአስቸኳይ ካልተከፋፈለ በሕፃናትና ነፍሰ ጡር እናቶች ላይ የታየው ከፍተኛ ጉዳት ወደ አዋቂዎቹም መዛመት እንደማይቀር አሳስበዋል። የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት በበኩሉ እርዳታ መላክ ጀምረናል፣ አሁንም እንቀጥላለን ብለዋል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል የሰሜን ወሎ ዞን ቡግና ወረዳ ጤና ጽህፈት ቤት ኃላፊ አቶ ገብረ መስቀል አለሙ በወረዳው የጤና ባለሙያዎች የተሰራን ጥናት ጠቅሰው ከ7000 በላይ ከአምስት ዓመት በታች የሆኑ ህጻናት፣ ከ3000 በላይ ደግሞ ነፍሰ ጡርና የሚያጠቡ እናቶች በምግብ እጥረት መጎዳታቸውን ተናግረዋል። በወረዳው የሚገኙ ህጻናት በምግብ እጥረት መጎዳታቸውን በተመለከተ ባለፈው ሳምንት ሪፖርት ከተደረገ በኋላ ከሰኞ ታህሳስ 6 ጀምሮ አልሚ ምግቦችና መድኃኒቶች መሰራጨት ቢጀምሩም ከደረሰው ጉዳት አንጻር ግን በቂ አይደለም ብለዋል።
አልሚ ምግቦች እየገቡ ነው። አሁን ከ7ና ከ8 በላይ መኪናዎች ነው እያስገቡ ያሉት። በእርግጥ ያው ተጨማሪ ያስፈልገናል። ያው ያሉት ግብዓቶች በአግባቡ እየተጠቀምን ነው ለማለት ያክል ነው እንጂ አሁንም መድኃኒት ያስፈልገናል፣ አልሚ ምግብ ያስፈልጋል። አጠቃላይ ግን እንደ ወረዳ ለማህበረሰቡ የምግብ አቅርቦት ያስፈልጋል። አሁንም በክልሉ አደጋና ምግብ ዋስትና መከላከያ ማስተባበሪያ ጽህፈት ቤትም ጭምር እየተጫነ ያለበት ሁኔታ ነው ያለው። አሁን ባይደርስም መንገድ ላይ ጉዞ ላይ እንዳለ ነው መረጃዎች እየመጡ ያሉት።
የቡግና ወረዳ ከተማ ቀበሌ 01 ነዋሪ የሆኑት ወይዘሮ አለም ፀሐይ በላይ 4 ልጆቻቸውን ጠላ በመሸጥ ሲያሳድጉ መቆየታቸውን ይናገራሉ። ልጆቻቸው በረሃቡ ምክንያት ስራ ፍለጋ ከከተማው ሲወጡ 2 የልጅ ልጆቻቸውን ጥለውላቸው እንደሄዱም ይገልጻሉ። ካለፈው 6 ዓመት ጀምሮ ቀድሞውንም በአስቸኳይ ድጋፍ የምግብ እርዳታ ተጠቃሚ ነበርኩ የሚሉት ወይዘሮ አለም ፀሐይ ካለፈው ነሐሴ ወር ጀምሮ ግን እርዳታ በመቆሙ ከልጅ ልጆቼ ጋር ለከፋ ችግር ተጋልጫለሁ ብለዋል። የልጅ ልጆቼ አንዱ የ3 አንዱ ደግሞ የ7 ዓመት አዳጊ ሲሆን የ3 ዓመቱ የተመጣጠነ የምግብ እጥረት እንዳለበት በሐኪም ተረጋግጧልም ብለዋል። አክለውም ካለፈው ነሐሴ ጀምሮ የምግብ እርዳታም ሆነ የአልሚ ምግብ ድጋፍ መቋረጡን አመልክተው ለአንድ ወር የሚሆን አልሚ ምግብ ግን በዚህ ሳምንት እንደተሰጣቸው ተናግረዋል። ለአንድ ወር የተሰጠኝ ለተጎዳው ሕፃን ቢሆንም የ7 ዓመቱም የልጅ ልጄ እየተራበ ስለሆነ ለሱም እየሰጠሁት ነው ሲሉም ገልጸዋል። በመንግስት እየመጣ እንደሆነ የተነገረው ምግብ እንዳልደረሳቸው የተናገሩት ወይዘሮ አለም ፀሐይ እህሉ ቶሎ ካልደረሰ በህጻናትም ሆነ በአዋቂዎች ላይ የሚደርሰው ጉዳት ከባድ ይሆናል ብለዋል።
መስከረምን ጎመን እየጨመቀቅን ነበር። እንትን ስንል የነበረው ውሽሽ የሚባል አለ። ያን እየጫርነ ያንን ነበር ስንጠቀም የነበረው። አሁን ውሃ አፍልተን ጥረጨው ውሃ አፍልተን ሙቂቱን ነው ፉት ፉት ብለን የምንተኛው። አሁን ሸምቼ ነው ልጆችን የሚያሳድገው ሸምቼ ነው። የልጅ ልጅ አሁን ይህን እንትን ፕላምፕሌት አሁን መቷል። ሰሞን እየተሰጠነ ነው ፕላምፕሌት እየተረዳ ነው። ነብሰ ጡር ዶቄት ይረዳል። ለህፃኖች ለቀነጨሩት ህፃኖች ፕላምፕሌት እየተሰጡ ነው። ፕላምፕሌት አሁን እኔ ደርሶኛል።
ሰሜን ወሎ ዞን ቡግና ወረዳ በኢትዮጵያ በአጣዳፊ የተመጣጠነ ምግብ እጥረት ወይም መቀንጨር የተጎዱ ህጻናትን ለመታደግ እንደ ጎርጎርሳውያኑ አቆጣጠር በ2015 ዓ.ም በኢትዮጵያ ጤና ሚኒስቴር በተጀመረው የሰቆጣ ቃል ኪዳን ወይም ሰቆጣ ዲክላሬሽን ፕሮግራም ስር የሚገኝ አካባቢ ነው። የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር አካባቢው በተፈጥሮ ምክንያት በሚከሰት ድርቅ ዝናብ አጠር በመሆኑና በመሬትና በተለያዩ ተፈጥሯዊ ምክንያቶች ህጻናት በየጊዜው የሚጎዱበት ቦታ በመሆኑ የአካባቢው ማህበረሰብ ሁሌም በእርዳታ ስር እንደቆየ ገልጸዋል። በዛ ላይ አካባቢው በፋኖ ታጣቂዎች ስር ሲወድቅና እርዳታ ሲቋረጥ ማህበረሰቡ የበለጠ ችግር ላይ መውደቁን ያስረዳሉ። ካለፈው ሳምንት ጀምሮ ግን ምግብ መግቢያ መንገድ ስላገኘ የእርዳታ እህል እየተጓጓዘ መሆኑን ተናግረዋል።
እዛ አካባቢ ላይ የገጠመኝ ችግር ሪሶርስ ለማፍጣት የጸጥታው ሁኔታ ትንሽ አስቸጋሪ ስለነበረ ለሴፍቲኔት ተጠቃሚውም የዕለት እርዳታውንም ቦታው ላይ ማስገባት አልተቻለም። የእነዚህ ችግሮች ተደማምሮ ያው ህብረተሰቡ ትንሽ ጉዳት ሁኔታዎች አሉ። አሁን ግን የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የግብርና ባለሙያዎችን፣ የጤና ባለሙያዎችን ላሊበላ ላይ ጠርቶ ከጸጥታ መዋቅሩና ከመንግስት አመራሮች ጋር ሆነው አሁን የሚመጣውን ሪሶርስ እንዴት አድርገን ለህብረተሰቡ አድሬስ ልናደርገው እንችላለን፣ በምን አይነት መልኩ እናደርሰዋለን የሚለውን ነገር በዝርዝር ውይይት ተደረገ። ህብረተሰቡ ኃላፊነቱን እንወስዳለን።
የአይና ቡግና ከተማ ነዋሪ ወይዘሮ እታለም ወዳጁ በድርቅ ምክንያት በአካባቢው በተከሰተው የምግብ እጥረት የታማሚው ቁጥር መጨመሩን ያስረዳሉ።
ዘንድሮ ሀገራችን ድርቅ ነው፣ ምንም ነገር የለም። ውሃውም አስቀድሞ ሸሽቶና አንድ ጀሪካን 40 ብር ነው አሁን የምንገዛው፣ 50 ብር የገዛ ላይ ያችን እየቆጠብን ነው የምንጠቀመው። ረሀቡ ዳታውም ይሄ የተጠቃሚ መዚ ያለ ሴፍትኔቱን ብርም ስንዴ የሚመጣላቸው ነበር የለም። ጠቅላላውን አይና በሙሉ ያውራል ቤተ ክርስቲያን ላይ ሲታይ ህዝቡ የድሮ መልኩና የአሁኑ መልኩ ተያይዞ ነው በራብ ነው ያለው። ተጎድቷል። የሙሉ ጤና ጣቢያ ጠቅላላ የወባ ታማሚ ሆኗል። ትልቁም ትንሹም ህፃን አልቀረም። ድሮ መንግስት ካልደረሰልን እርዳታ ካልመጣ ቡግና የራ ባለንጋ ተዘርፎ ያው እንግዲህ ተህዶ የሚለመንበት ሀገርም የሰላሙ ጉዳይም ስላለ ችግር ነው። መንግስት ድረስልን ነው የምንለው። አሁን
በቡግና ወረዳ 07 ቀበሌ ቡርኮ ጤና ጣቢያ እንደሚሰሩ የነገሩን የጤና ባለሙያ አቶ ገበያው አበባው እየተወሰደ ያለው የህይወት አድን እርምጃ ጥሩ ቢሆንም ተጨማሪ ድጋፎች ያስፈልጋሉ ብለዋል።
በተለይ አካባቢ ለውጥ አለ። አሁን የአንድ ሳምንት አካባቢ ቆይታቀን አሁን ለውጥ አለ። አመልጂ አንዳንድ ነገሮች በጣም ደግፎናል። እንደኔ ክላስተር ኳም ያው በጣም ትንሽ ጋር የሆነ ወደ 247 አካባቢ ህጻናት ነበሩ። ያው ለነዚያ የሚሆን አሁን ለጊዜው ኳን አትሊስት አሁን ይሄ ቀጣይነት በቀጣይነቱ ይሆናል ማለት አይቻልም። አሁን ላይ ለጊዜው ግን ያለው መፍትሄ ትልቅ አሁን የተወሰደው አክሽን ታሪፍ የሚባል ነው። ኦልሞስት ቢያንስ ኳን እነሱ በደንብ
ዘንድሮ በወረዳው ከፍተኛ ረሃብ የተከሰተው በሶስት ምክንያት ነው የሚሉት የአይና ቡግና ከተማ ነዋሪዋ ወይዘሮ እታለም ወዳጄ፣ የመጀመሪያው ለ2016 እና ለ2017 ዓ.ም መኸር ምርት የሚሆን ማዳበሪያ በወረዳው ባለው የጸጥታ ችግር ምክንያት ባለመግባቱ ሲሆን ያለማዳበሪያ የተዘራው እህል ነሐሴ ወር ላይ በበረዶ በመመታቱ ተርፎ የተሰበሰበውን እህል ደግሞ ቅምት ላይ ወቅቱን ያልጠበቀ ዝናብ ስላበላሸው አርሶ አደሩ የሚበላው ማጣቱን ይገልጻሉ። ሁለተኛው ደግሞ በየወሩ የእርዳታ እህል የሚሰፈርላቸው ነዋሪዎች አሉ ያሉት ወይዘሮ እታለም በአካባቢው ባለው የጸጥታ ችግር ምክንያት የእርዳታ እህሉ በመቋረጡ፣ ሶስተኛው ደግሞ በምግብ ለስራ ፕሮግራም የሚሳተፉና በሰሩት ስራ ልክ የሚከፈላቸው ነዋሪዎችም ገንዘባቸው በመቋረጡ፣ እነዚህ ችግሮች ተደማምረው የወረዳውን ሕዝብ ለረሃብ እንደዳረጉት ተናግረዋል። በግብርና ስራ የሚተዳደሩት የ61 ዓመት አዛውንትና የአምስት ልጆች እናት እንዲሁም የአራት ልጆች አያት ወይዘሮ ታለም ዘንድሮ ያመረቱት ምርት ዝቅተኛ በመሆኑ ማቀዝቀዣቸውን ሽጠው እህል ለመሸመት መገደዳቸውን ነግረውናል።
አሁን ገበያውም ከመጠን በላይ ሆነ፣ ኑሮውም ከመጠን በላይ ናረ፣ ከችግር ላይ ውድቀን ሆነ። እኔ እንግዲህ ወደ 61 ዓመት ሆኖኛንን ለቅቄ የምሄድበት አገር ግራው ገብቶኛል። በልጅነቴስ ለፍቼ ገድ ሲሰራ ሰርቼ ቆፍሬ አንካፋ ዝቄ ልጆች አሳድጌ ያለው አሁን ግን ምን ይሰራ? ምንም ነገር የሚሰራ ነገር የለም።
ሌላዋ የዚሁ ከተማ ነዋሪ የሆኑትና ከአስር ዓመታት በላይ የምግብ ለስራ ፕሮግራም ወይም ሴፍትኔት ተጠቃሚ እንደነበሩ የሚገልጹት ወይዘሮ እማኘ አበበ ላለፉት 6 ወራት በየወሩ የሚላክላቸው 2100 ብር በመቋረጡ አራት ልጆቻቸውና 3 የልጅ ልጆቻቸውን የሚያበሉት በማጣታቸው ለከፋ ረሃብ መጋለጣቸውን ገልጸዋል። የ3 ዓመት የልጅ ልጃቸው የተመጣጠነ የምግብ እጥረት እንዳለበት በሐኪም ተነግሮት አልሚ ምግብ ቢሰጠውም የ8 ዓመት ታላቅ ወንድሙ እየተሻማው በመሆኑ የተሰጠው አልሚ ምግብ ወር አያደርሰውም ብለዋል። በቡግና ወረዳ በተከሰተው የምግብ እጥረት ህጻናት መጎዳታቸውን የሚያሳዩ ፎቶግራፎች ያነሱት ቤት ለቤት የሚዞሩ የጤና ባለሙያዎች ናቸው። ባለሙያዎቹ የችግሩን ግዝፈት የሚያሳዩ መረጃዎች አሰባስበው ለሀገር ሽማግሌዎችና ለሃይማኖት አባቶች መናገራቸውን የአሜሪካ ድምጽ ያነጋገራቸው ከሽማግሌዎቹ አንዱ መሆናቸውን የገለጹልን ቄስ ገብረ እግዚአብሔር ዝናቤ ይርዳው ተናግረዋል። ከየቀበሌዎቹ የተሰበሰቡት መረጃዎች ሲደርሱን ተሰብስበን ፋኖቹን አነጋገርናቸው የሚሉት ቄስ ገብረ እግዚአብሔር ወረዳው ውስጥ በምግብና በመድኃኒት እጥረት እየተሰቃየ ስላለው ህዝብ አስረድተን እንዲሁም አሳምነን ምግብ እንዲገባ እናደርጋለን አልናቸው ብለዋል። ከዚያም ወደ ላሊበላ ከተማ ሄደው ጉዳዩን በማስረዳት ምግብ እንዲገባ ማድረጋቸውን ይናገራሉ።
የያዝነው የህዝብ ጥያቄ የረሃብ ጥያቄና የበሽታ ጥያቄ ነው። ስለዚህ ይህንን አይታቸው ስገዱ ነው ያልናቸው። በዚያ ልክ ተወያይተን ተስማምተን ወደ 18 የምንሆን የሃይማኖት አባቶችና ሀገር ሽማግሌዎች ተፈቀደልን። ደን ወረዳ አመራሮች ጋር ተገናኝተን ላሊበላ ላይ ውይይቱን በሚገባ ተወያይተናል። ለሁለት ቀን ያክል ነው የተወያየ ነው። ዞሮ ዞሮ ህዝቡ ያለበት ሁኔታ በጣም በሚያሳዝን ሁኔታና ብዙ ህጻናትና ብዙ እናቶች ለረሃብ እንደተዳረጉ ያለውን ፕሮጀክተር አሳይተን እነሱ ጋር በመግባባት የተለያዩ መንግስታዊ ያልሆኑ ድርጅቶችም በእለቱ ላይ አብረው በስብሰባው ተሳታፊ እንዲሆኑ የወረዳ አመራሮች ጥረት አድርገዋል። በወረዳው 4 ጤና ጣቢያዎች አሉ። ሁላቸውም መድኃኒት አልነበራቸውም። የሁላቸውም መድኃኒት እንዲገባ እለቱ ይህን ፈቃድ ተሰጥቶን መድኃኒትም እንዲገባ ተደርጓል። ከዛ በተረፈ የህፃናትና የእናቶች ለነብሰጥሮች የሚሆኑ አልሚ ምግቦች እነሱንም ጭምር ነው እንግዲህ በሶስት አራት መኪና ተጭኖ እኛ ወደ ወረዳው ተመልሰን ስንገባ ይዛችሁ መግባት አለባችሁ፣ ምን መልስ አመጣችሁ ብትባሉ ምን መልስ አመጣነ ልትሉ ነው በሚል በደንብ ጥሩ የሆነ እይታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልሚ ምግቡም መድኃኒቱም በደንብ ሕክምና እየሰጡ ነው ባለሙያዎች፣ ህዝቡም እየተገለገለ።
በተመጣጣኝ ምግብ እጥረት የተጎዱ 39 ህጻናት በአራት የጤና ጣቢያዎች ተኝተው እየታከሙ መሆኑን የገለጹ ጽሁት ኃላፊው እናቶች ያነሱት ችግር እንደሚኖር ገልጸው እየተጓዘ ያለው እህል በቶሎ እንዲደርስ እንደሚጥሩም ገልጸዋል።
ስርዓተ ምግብ እና በአልሚ ምግቦች ተጠቃሚ የሚሆኑት የመጀመሪያዎቹ ከአምስት ዓመት በታች ያሉ ህጻናቶች ናቸው። ሁለተኛ ነፍሰ ጡርና እናቶች ናቸው የአልሚ ምግብ ዱቄት መልኩ ተጠቃሚ የሚሆኑት። ከዛ ውጭ ያሉት የእድሜ ክልሎች እንደተባለው ብለው የምግብ እጥረት ችግር ሻማቸውና ሊጠቀሙባቸው ይችላሉ። ከእኛ አኳያ ግን በተለያየ ምክር አገልግሎት ይህ ለታለመላቸው በእድሜ ክልል ውስጥ ላሉት ብቻ እንዲጠቀሙ ነው የሚፈቀደው። ምናልባት ካለው የምግብ ጥረት አኳያ ግን ሌሎች እንደተባለው ሊጠቀሙባቸው ስለሚችል ሌሎች ተጨማሪ ምግቦችን ከተለያዩ እና ይህን ችግር ተመልክተው ሊደርሱልን የሚችሉ አካላቶች ሁሉ ወደ ወረዳችን ገብተው አስፈላጊውን የምግብ አቅርቦት እንዲያቀርቡልን እና እነዚህን ህጻናቶች የሚወስዱትን አልሚ ምግብ ሌሎች ህጻናቶች እንዳይጠቀሙባቸውና እንዳይሻሟቸው ለማድረግ ሌሎች ተጨማሪ የምግብ ፍላጎቶችን ወደ ወረዳው እንዲገቡልን ጥረት ነው እያደረግን ያለው። ሆኖም ግን አሁንም ቢሆን በሩ ክፍት ነው። ማንኛውም ችግሩን በአሳሳቢነት በሚሰጠው መረጃ አግባብ ተረድቶ አስፈላጊውን ድጋፍ እንዲያደርጉልን ጥሪ እናስተላልፋለን።
በሌላ በኩል አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው አርብ ታህሳስ 11 ቀን 2017 ዓ.ም በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑን አመልክቷል። ሁኔታውን መከታተላችንንና መገምገማችንን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋገጥ እንደሚሰራም ጠቅሷል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃዎችን አላካተተም። የኢትዮጵያን ሕዝብ ለመደገፍ አጋሮቹ በአሁኑ ሰዓት በችግሩ በተጠቁት አብዛኞቹ ስፍራዎች የምግብና አልሚ ንጥረ ምግቦች ስርጭትን ያጠናከሩ መሆናቸውንም አክሏል። በአሜሪካ ድምጽ ዘጋቢዎች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አፋር ክልል ይወስደናል። በአፋር ክልል አዋሽ ፈንታሌ አካባቢ ተደጋግሞ በሚደርሰው ርዕደ መሬት ምክንያት ስጋት ውስጥ መውደቃቸውን የአካባቢው ነዋሪዎች አስታወቁ። ትናንትና ከትናንት በስቲያ ምሽት አዋሽ ፈንታሌ አካባቢ ተፈጠረ በተባለ ርዕደ መሬት የፈንታሌ ተራራ አናት ላይ የጭስ ምልክት ታይተዋል። የከባድ ፍንዳታ ድምፅ ተሰምቷል። የድንጋይና ዳም ተስተውሏል ሲሉ ነዋሪዎች ገልጸዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም በበኩሉ ላለፉት 6 ቀናት የመሬት መንቀጥቀጡ መከሰቱን አረጋግጦ የትናንቱ በሬክተር ስኬል 4.9 እንደሚለካም አመልክቷል። መስፍን አራጌ ዝርዝር አለው። የቀደመው ያስተዋውቅ ነው ዘገባ ቆየት ብሎ ይሰማል። እስከዛው ድረስ ወደ ኬንያ እንሻገራለን። የኬንያ መንግሥት ካለፈው ዓመት መስከረም ወር አንስቶ ባለው ጊዜ ከ7000 በላይ ወሲባዊና ጾታዊ ጥቃት መመዝገቡን አስታውቋል። ከነዚህ ውስጥ 100 የሚሆኑት ጥቃት የደረሰባቸው ሴቶችና ልጃገረዶች የተመዘገቡት ደግሞ በዚህ ዓመት ከናሴ ወር ወዲህ ባለው ጊዜ እንደሆነም ተነግረዋል። ይህን ተከትሎ የኬንያ ሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት የሴቶችና የልጃገረዶችን ጥቃት የሚከላከል ልዩ የጸጥታ ቡድን ማቋቋሙንም አስታውቀዋል። መሐመድ ዩሱፍ በዚህ ዙሪያ ያደረሰንን ዘገባ ስመኝሽ ቆየ ታሰማናለች።
የኬንያ የዚህ ዓመት የጸጥታ ሪፖርት ሴቶችና ልጃገረዶች በቤተሰባቸው አባላት፣ በጎረቤቶቻቸውና ሌሎች የማህበረሰቡ አካላት በሚደርስባቸው ጥቃትና ግድያ ላይ ያተኮረ ነው። ባለስልጣናቱ እንዳስታወቁት እንደ አውሮፓውያን አቆጣጠር ከመስከረም 2023 ጀምሮ ከ7100 በላይ ጾታን መሰረት ያደረጉ ጥቃቶች ተፈጽመዋል። ሳራ ዋምቡይ አንድ ሐሙስ ጠዋት ድንገት የኃይል ጥቃት እንደደረሰባት ትናገራለች። የ40 ዓመት ዕድሜ ያላት ሳራ የ20 ዓመት ትዳሯን ጥላ ለመሄድ የወሰነችው ባሏ በሚያደርስባት ጥቃት ምክንያት ነበር። ባሏ ግን ጥላ መሄዷን በቀላሉ አልተመለከተውም።
እንደ አውሮፓውያን አቆጣጠር ጥር 18 2024 ጥቃት አደረሰብኝ። በየቦታው ነው የወጋኝ። ፊቴ ላይ 38 ቦታ ወቅቶኛል። መላ ሰውነቴ ላይ ኩላሊቴና ጉበቴ ሳይቆር ተጎድቷል። ሆስፒታል ነበርኩኝ። ነሐሴ ላይ ነው የወጣሁት።
ባለፈው ሳምንት የውጭ ጉዳይ ሚኒስትርና የሀገር ውስጥ ጉዳይ ተጠባባቂ ሚኒስትር ሙሳሊያ ሙዳቫዲ ባደረጉት ንግግር በሴቶች ላይ የሚፈጸሙት ወሲባዊና ጾታዊ ጥቃቶች የጸጥታ ኃላፊዎችን ያሳሰበ ጉዳይ መሆኑን ተናግረዋል።
Nairobi County recorded the highest number.
ናይሮቢ ከፍተኛውን ጾታዊ ጥቃት ስታስመዘግብ፣ ሳምቡሩና ማንዴራ ደግሞ ዝቅተኛውን ቁጥር መዝግበዋል። ከነሐሴ እስከ ህዳር ባሉት ወራት ብቻ ደግሞ 100 ሴቶች ተገድለዋል። እስካሁን ድረስ የወንጀል ምርመራ ዳይሬክቶሬት በእነዚህ ግድያዎች ዙሪያ ምርመራውን አጠናቀቁ። አብዛኞቹ የፍርድ ቤት ቀጠሮ በመጠባበቅ ላይ ናቸው።
ከሁለት ሳምንት በፊት በመቶዎች የሚቆጠሩ የናይሮቢ ነዋሪዎች ጎዳና ላይ በመውጣት የሴቶች ግድያ እንዲቆም ቢጠይቁም ፖሊስ አስለቃሽ ጋዝ በመጠቀም የተቃውሞ ሰልፉን በትኖታል። ተቃዋሚዎቹ የሰብአዊ መብት ተሟጋቾችና የሴቶች ተቋማትም በፖሊስ ምላሽ ዙሪያ ቁጣቸውን ገልጸዋል። ባለስልጣናቱ በሴቶች ላይ የሚደርሰውን ጥቃትና ግድያ ከቁም ነገር አልቆጠሩትም ሲሉም ከሰዋል። ዋምቡይም ጥቃት ያደረሰባት ግለሰብ ከእስር ቤት በመውጣቱ ሊገላት እያስፈራራት መሆኑን ትናገራለች። በዚህም ምክንያት የሁለት ልጆች እናት የሆነችው ዋምቡይ ከሱ ለመሸሽ ከአንድ ቦታ ወደ ሌላ ቦታ እየተዘዋወረች እንደምትኖርም ትገልጻለች።
በአሁኑ ሰዓት ሕይወቴ አደጋ ላይ ነው። ጥቃት ያደረሰብኝ ሰው ነጻ ነው። እናም ክሱ እንደሚዘጋና እንደሚያጠፋኝ ዝቷል። ስለዚህ ተደብቄ ነው ያለሁት።
የሰብአዊ መብት ተሟጋቾች የወንዶች የበላይነት ላይ የተመሰረተ አመለካከትና የጥበቃ ማነስ በሴቶችና ልጃገረዶች ላይ ለሚደርሱ ጥቃቶች ምክንያት ናቸው ይላሉ። የሰብአዊ መብት ተሟጋቿ ንጆኪ ጋቻንጃ ለምሳሌ ጥቃት የደረሰባቸው ሴቶች ቁጥር ከተመዘገበው በላይ ሊሆን እንደሚችል ትናገራለች።
Most of those numbers come from, you know, low-income areas.
አብዛኞቹ ቁጥሮች የሚመጡት በድህነት ውስጥ ከሚኖሩና እንደዚህ አይነት ጥቃት በብዛት ከሚፈጸምባቸው ዝቅተኛ ገቢ ካላቸው አካባቢዎች ነው። ስለዚህ በእነዚህ አካባቢ በየዕለቱ ጥቃቱን ለሚመዘገቡ ሰዎች ይህ አሃዝ ግራ ሊያጋባቸው ይችላል። በዚህ ሪፖርት ውስጥ ያልተካተቱ በጣም ብዙ ሰዎች እንዳሉም እናውቃለን። ይህ ደግሞ በመንግስት ሊታረም የሚገባው ጥፋት ነው።
ጾታዊ ጥቃት ለደረሰባቸው ማገገሚያ እንዲሆን የተሰራው ማዕከል መረጃ እንደሚያሳየው ከሶስት ኬንያዊ ሴቶች አንዷ 18 ዓመት ሳይሞላት ጥቃት ይደርስባታል። በትዳር ከሚኖሩ ሴቶች ውስጥም 38 ከመቶ የሚሆኑት አካላዊ ጥቃት ይደርስባቸዋል። በመሆኑም መንግስት በሴቶች ላይ የሚደርሰውን ጥቃት ለማስቆምና ለተጎጂዎች ፍትህ ለመስጠት የጸጥታ ቡድን ማቋቋሙን አስታውቋል። እስከዛው ግን እንደ ዋምቢ ያሉ የጥቃት ሰለባዎች ህይወታቸውን ለማቆየት ሲሉ ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ ህይወታቸውን ይቀጥላሉ። በመሐመድ ዩሱፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። ቀደም ብለን ወደ አስተዋወቅናችሁ ዘገባ እንሻገር። በአፋር ክልል አዋሽ ፈንታሌ አካባቢ ተደጋግሞ በሚደርሰው ርዕደ መሬት ምክንያት ስጋት ውስጥ መውደቃቸውን የአካባቢው ነዋሪዎች አስታውቀዋል። የዚህን ጉዳይ ዝርዝር መስፍን አድራጊ ይነግረናል።
በአፋር ክልል ዞን 3 አዋሽ ፈንታሌ ወረዳ አዋሽ ከተማ ነዋሪ መሆናቸውን የገለጹልን ኢሴ ያባሃብ ላለፉት 2 ቀናት በአካባቢው የተከሰተው ርዕደ መሬት ነዋሪውን ጭንቀት ውስጥ የከተተ ነበር ብለዋል።
መንቀጥቀጡ ሰሞኑን በቀን በደቂቃ ነው። በቃ ትራሽ እንቅልፍ አጠልቆን ቢያንስ በ30 ደቂቃ ልዩነት ነው እንግዲህ የሚለው። ማታውን እኔ አጠገብ አንድ ቤት ፈረሰ። እዚህ አዋሽ ከተማ ላይ ራሱ ፈንታሌ እንዳለ ተሰንጥቆ ጋራ ወደቀ።
ርዕደ መሬቱ ከተከሰተበት ፈንታሌ ተራራ በቅርብ ርቀት በምትገኘው ሳቦሬ ከተማ እንደሚኖሩ የገለጹልን ፈቃዱ ቤዞ የተባሉ አስተያየት ሰጪ በበኩላቸው ቀደም ሲል በርዕደ መሬቱና እሱን ተከትሎ በደረሰው ንዝረት ምክንያት የተፈጠረው የመሬት ስንጥቃት እየሰፋ መምጣቱን ተናግረዋል።
ምሽቱ 4 ሰዓት ከ30 ደቂቃ ምናምን አካባቢ ጥሩ አልነበረም። ከአዋሽ ድረስ ተሰምተን በእኛ በኩል ደግሞ ትንሽ ከበድ ይላል። ከዛ በኋላ ግን ንዝረቱ አልቆመም። በቃ ይሰማሃል፣ ተኝተህ የምሰማው ነገር ሌሊቱን ሙሉ ከትናንት ወዲያም እንደዚሁ ከ4 ሰዓት ጀምሮ ሌሊቱን ሙሉ 2 ቀኑ ነው። ተራራው በወዲያ በፈንታሌ በመተሃራ በኩል ነው አሁን ፈንድቷል የሚሉ ነገር ነው። በእኛ በኩል ደግሞ የሆነ በትምህርት ቤት ፊት ለፊት የመናድ ስሜት አሳይቷል የሆነ ቦታ ኦልሬዲ። ግን ያው በቃ የምታየው የመሬቶቹ በፊት የነበረው የክፍተት እየጨመረ ነው ያለው።
ረዳ መሬቱን ተከትሎ እስከ 15 ኪሎ ሜትር ገደማ ሰፊ የመሬት መሰንጠቅ መከሰቱን ያዋጅ ፈንታሌ ወረዳ አደጋ ስጋትና ቅነሳ የሥራ ሂደት ኃላፊ መሐመድ ሰይድ ለአሜሪካ ድምጽ የገለጹት ከሳምንታት በፊት ነበር። የስንጥቃቱ ስፋትና ርዝመት አሁንም እየጨመረ መምጣቱን አስተያየታቸውን የሰጡን ያዋጅ ከተማ ነዋሪ ተናግረዋል። በአፋር ክልል ዞን 3 ታዋጅ ፈንታሌ ወረዳ የውሃና ፍሳሽ ጽፈት ቤት ኃላፊ መሐመድ አደም በመሬት መንቀጥቀጡ እስካሁን በሰው ላይ ጉዳት እንዳልደረሰ ገልጸው በመሬት መንቀጥቀጡም ሆነ እሱን ተከትሎ በመጣው ንዝረት ለጊዜው ቁጥራቸው ያልታወቁ የአርብቶ አደሮች ፍየሎችና ግመሎች በድንጋጤ መጥፋታቸውን ተናግረዋል። የደረሰውን ዝርዝር ጉዳት ለማጣራት ጥረት እየተደረገ ነው ብለዋል።
ፈንታሌ ላይ ከፍተኛ የመሬት መንቀጥቀጥ ተከስቶ ያልተወሰነ አርብቶ አደሮች ፍየሎች ደንብረው ጠፍተው ግማሹ እንስሳ ተገኝተዋል፣ ግማሹ ስቲል እየፈለጉ ነው። የጅብ ፋናም የተወሰነ የሞቱ ምናምንም እንትን ብሎ አሉ። ፈንታሌ ተራራ ላይ የተወሰነ ግመሎች ተገኝተዋሉ። ተራራ ላይ ጭስ በጭስ ነበረ። ይህን ሁለት ቀን በጣም ከፍተኛ መንቀጥቀጥ ነበረ።
በመሬት መንቀጥቀጡ የከፋ ጉዳት ሊደርስባቸው ይችላል ተብሎ የሚታሰቡ የህብረተሰብ ክፍሎች ወደ ተረጋጋው አካባቢ እንዲንቀሳቀሱ አቅጣጫ መቀመጡንም ጠቁመዋል።
ጎንቦሌ ከሚባል ቦታ ወደ ድድጃ የሚባልበት መንደር ሰፈር ወደዛ እንዲመጡ የማሸጋገር ስራ፣ ለምን አጥራቸው ላይ የመሰንጠቅ ባህሪ አለ። እንስሳው ደግሞ የተሰነጠቀ ቦታ ላይ ደግሞ ጉድጓድ ውስጥ ገብቶ የመሰበር ምናምን ሁኔታዎች አሉ እና ቦታው ላይ ብትሄድ ታዝናለህ፣ አርብቶአደሩ ያሳዝናል። አሁን ላይ ኑ ወደዛ ኑ፣ ይሄ ቦታ ላይ ያሰጋል የሚል ግንዛቤ ሰጥተን ነው የመጣ ነው።
በፈረንጆቹ የዘመን ቀመር በ1940ዎቹ አካባቢ ፍንዳታ የተፈጠረበትና ቅልጥ አለት የተከሰተበት የአዋሽ ፈንታሌ አካባቢ በተለያዩ ጊዜያት የመሬት መንቀጥቀጥ ሲያስተናግድ መቆየቱን በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም ተመራማሪ የሆኑት ፕሮፌሰር አታላይ አየለ ለቪኦኤ አስታውቀዋል። የቅርብ ጊዜው ግን ከመስከረም 2017 ዓ.ም እስከ ጥቅምት ወር ባሉት ቀናት በሬክተር እስከ 5.3 የሚለካ የመሬት መንቀጥቀጥ መከሰቱን ያወሱት ፕሮፌሰሩ ከጥቅምት ወር ወዲህ የመሬት መንቀጥቀጡ መቀነስ ቢያሳይም ላለፉት 6 ቀናት ግን መጨመሩን ፕሮፌሰሩ አብራርተዋል።
ከስድስት ቀን በፊት ከእኩለ ሌሊት በኋላ ማለት ሲነጋጋ አካባቢ ጀምሮ እስካሁን ድረስ ብዙ የሚባል የመሬት መንቀጥቀጥ ያለማቋረጥ ማለት ይቻላል እየመዘገብን እንገኛለን። ከነኚህም ውስጥ 4.9 የሆነ በሬክተር ስኬል የተለካ ትናንትና ሌሊት ለ5 ሰዓት ሀያ ጉዳይ አካባቢ የተፈጠረው መዝግበናል። መታር አካባቢ ወደዚያ ዙሪያ ንዝረቱ በጣም የተሰማ እንደሆነ ህብረተሰቡ የመደናገጥ ነገር እንዳለ ሰምተናል። ጭስ የሚመስልም ነገር ወደ ተራራው ጫፍ አካባቢ ታይቷል ይላሉ። እንደገና በማታ ያነሱት ይመስለኛል ከእሳተ ገሞራው ጫፍ ላይ በግን ብርሃን የሚመስል ነገር ይታያል።
ለእንደዚህ አይነት ክስተቶች ሁለት መላምቶችን ያስቀምጣሉ ፕሮፌሰሩ።
አንደኛ በእርግጥም የእሳተ ገሞራው እንቅስቃሴ እየጨመረ እየመጣና ጭስ እየወጣው ሊሆን እንደሚችል ወገጋኑም ከዛ ጋር ሊመጣ ይችላል እና ፍንዳታ ካደረገ ብዙ ወልካኖች እንደምናየው እንደሚዘግበው በዜና በሌላ አለም ላይ እዚህ አይነት ባህሪ ያለው ያው ቅልጥ አለት እየገፋ ሲመጣ ድምፅም ሊፈጠር ይችላል፣ ጭስ ይጨሳል፣ እንደዚያ ነገሮች አሉ። ሌላው ይሄ እየተፈጠረ ያለው መሬት ንዝረት ከፈንታሌ ቮልካኖ በቅርብ ርቀት ስለሆነ የተራራው ጫፍ ያው ይርገበግባል ንዝረት ስላለ ማለት ነው እና ተራራው ጫፍ ደግሞ በትልቅ ደንጋዮች ቋጥኞች ምን የተሞላ ስለሆነ ናዳ ይፈጠራል። ያ ናዳ ድንጋይ ከድንጋይ ይጋጫል፣ እሳት ሊፈጠር ይችላል። ጫካም አለ፣ አሁን ሳሩ ሁሉ ነገር ስላለ የመቀጣጠል ባህር ይኖረዋል። ከዚያም የመጣ ሊሆን ይችላል የሚል ግምት አለ እና የትኛው እንደሆነ በመስክ ተገኝቶ ማረጋገጥ ያስፈልጋል። ከጂኦሎጂካል ሰርቬይም የተንቀሳቀሰ ያለችም እንዳለ ሰምተናል። መሬት ላይ ያለውን ነገር አይተው መረጃ የበለጠ ጀሚጣል ብለን ተስፋ እናደርጋለን።
ፕሮፌሰር አታላይ የመሬት መንቀጥቀጥ ሲያጋጥም መደረግ ያለባቸውን ጥንቃቄዎችም መክረዋል።
ህብረተሰቡ ሊያደርግ የሚገባው ጥንቃቄ አለመደናገጥ ነው። በመገናኛ ብዙሀን በከሪኩለም ልጆቹ ማስተማር እንቅስቃሴውን እየቃኙና እየተከታተሉ መሬት ለመቆየት መሞከር ነው። አሁን ቢከሰት ብዙ ጊዜ ፎቅ ላይ አይመከርም። የሚሰበር ወይም ደግሞ ሰው ላይ ወድቆ አደጋ ላይ ደርስ የሚችል ነገርን ስግድ ያስፈልጋል። ሌላው በመሰረተ ልማት ዙሪያ ጥራታቸውን ጠብቀው ህንፃዎች ሲገነቡ፣ ግድቦች፣ መንገዶች ሲገነቡ ያንን ሊቋቋም በሚችል አቅም እና ጥራት እንዲገነቡ ማድረግ።
ዱለታ ወረዳ ሳጋንቱ ቀበሌ ላይ ፍል ውሃ የሚያመነጭ መለስተኛ ኩሬ በርዕደ መሬቱ መፈጠሩን እና ከመስከረም 2017 ዓ.ም ጀምሮ በአካባቢው በጥቂቱ 15 ጊዜ ርዕደ መሬት መከሰቱን፣ ርዕደ መሬቱ በትምህርት ቤቶች ህንፃ ላይ ባደረሰው ጉዳት የመማር ማስተማር ሂደቱ መስተጓጎሉን ጠቅሶ ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌ ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመልሰናል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያው የስልጣን ዘመናቸው በሰሜን ኮሪያ ላይ የኢኮኖሚ ማዕቀቦችን በማጥበቅ የኒውክሌር የጦር መሳሪያ መርሃ ግብሯ እንድትሰርዝ ሊያስገድዷት ሞክረው ነበረ። በሁለተኛው አስተዳደር ዘመናቸው ትራምፕ ከሰሜን ኮሪያ ምን መጠበቅ እንደሚኖርባቸው የሚቃኝ ዘገባው የአሜሪካ ድምፁ ያንግ ጋዮኪም አድርሶናል። ቆንጅታዬ ታሰማናለች።
የሰሜን ኮሪያው መሪ ኪም ጆንግ ኡን ዶናልድ ትራምፕ ከተመረጡ ወዲህ ዩናይትድ ስቴትስን በሚመለከት ለመጀመሪያ ጊዜ አስተያየታቸውን የሰጡት በአንድ የሀገራቸው ወታደራዊ ትርኢት ላይ ነበር። ከዚህ በፊት ያደረግናቸው ድርድሮች በሳቸው ቃል ዩናይትድ ስቴትስ በፒዮንግያንግ ላይ ያላት ጥላቻ ሊቀየር የማይችል መሆኑን አረጋግጠውልናል ብለዋል ኪም። ሰሜን ኮሪያ የኒውክሌር አቅሟን ያለምንም ገደብ ታስፋፋለች። ከውጪ የሚሰነዘርባትን ስጋት ለመመከት ብቸኛው መንገድ እሱ በመሆኑ ሲሉም አክለዋል። ታዲያ የዛሬው ኪም ለተመራጩ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2019 ካገኟቸው ኪም በጣም የተለዩ ባላንጣ እንደሚሆኑ ቀድሞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የእስያ ጉዳዮች ባለስልጣን የነበሩት ኢቫንስ ሪቨር ያስረዳሉ።
ኪም ጆንግ ኡን believes he has a stronger hand and I believe part of that stronger hand is his
ኪም ጆንግ ኡን ከበፊቱ አሁን ጠንከር ያለ አቅም አለኝ ብለው ያምናሉ። የሆነበት አንዱ ምክንያት ከሩሲያውያኑ ጋር ያበጁት አዲስ ግንኙነት ነው ብዬ አምናለሁ።
በአሁኑ ወቅት ሩሲያ ዩክሬን ላይ በምታካሂደው ጦርነት ለመርዳት የተሰማሩ ከ10,000 የሚበልጡ የሰሜን ኮሪያ ወታደሮች መኖራቸውን የዩናይትድ ስቴትስ ባለስልጣናት ይናገራሉ። የሩሲያው የመከላከያ ሚኒስትር አንድሬ ቤሉሶቭ ኮሪያ ባህረ ገብ ላይ የተደቀነውን የጦርነት አደጋ ለመቀነስ የታለመ ያሉትን ስትራቴጂያዊ አጋርነት ውል በሚመለከት ለመነጋገር ባለፈው ወር ወደ ፒዮንግያንግ ተጉዘው ነበር። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ የፒዮንግያንግና የሞስኮ ትብብር ለመጪው የትራምፕ አስተዳደር ፈታኝ እንደሚሆን አመልክተዋል።
The nuclear technology and missile technology is flowing into North Korea and therefore is a risk.
የኒውክሌር ቴክኖሎጂ እና የሚሳኤል ቴክኖሎጂ ወደ ሰሜን ኮሪያ እየጎረፈ ነው። በመሆኑም አሁን ሰሜን ኮሪያ ተጠቀምበታለች የሚለው ስጋት አለ። ያ ስጋት ደግሞ የሚመለከተው እኛን ብቻ ሳይሆን ዩናይትድ ስቴትስንም ጭምር ነው።
የቀድሞ የዩናይትድ ስቴትስ የብሔራዊ ደህንነት የሰሜን ኮሪያ ክፍል መኮንን የነበሩት ሲድኒ ሴለር የሩሲያና የሰሜን ኮሪያ ህብረት ከበፊቱ የባሰ ያለመረጋጋት አደጋ የሚደቅን እንደሆነ ያስረዳሉ።
This is becoming a military alliance with both near term and longer term.
ይህ እንግዲህ ያጭር ጊዜና ዘላቂ አደጋ የሚጋርጥ ወታደራዊ ህብረት እየሆነ ነው። ከዩክሬን ጦርነት የሚዘልቅና የኮሪያ ባህረ ገብ አካባቢን ጸጥታ የሚያናጋ ብቻ ሳይሆን ዓለም አቀፉን ማህበረሰብም የሚያናጋ አደጋ ይደቅናል።
ሰሜን ኮሪያ ከሩሲያ የአየር ጥቃት መከላከያ መሳሪያዎችን እያገኘች ነው። ተተኳሽ ማምረቻዎቿንም አሻሽላለች። የገንዘብ፣ የምግብና የነዳጅ እርዳታም ታገኛለች። በመሆኑም በትራምፕ የመጀመሪያ የስልጣን ዘመን በነበረው ደረጃ ዋሽንግተንን አትፈልጋትም ሲሉም ሲድኒ ሴለር አክለዋል።
With all the things that Kim Jong-un is able to get from his new best friend Vladimir Putin, why would he reach out to Donald Trump?
Kim Jong-un ከአዲሱ ምርጥ ጓደኛቸው ከፕሬዚደንት ፑቲን ስንት ነገር ማግኘት እየቻሉ ዶናልድ ትራምፕን ለምን ይፈልጓቸዋል?
ትራምፕ በመጀመሪያው አስተዳደራቸው የፒዮንግያንግን የኒውክሌር መሳሪያ መርሃ ግብር ለማስቆም ከደቡብ ኮሪያ መሪዎች ጋር ሆነው ሞክረው ነበር። የብሩኪንግስ ተቋሙ ኤቫንስ ሪቨር እንደሚያስረዱት በሁለተኛው የስልጣን ዘመናቸው የምታጋጥማቸው ሰሜን ኮሪያ ግን የኒውክሌር ጦር መሳሪያ ማስወገድን በሚመለከት በሯን አጥብቃ የዘጋችውን ሰሜን ኮሪያን ነው።
What the North Koreans have been after all the while is to gain acceptance from the United States or at least acknowledgement.
ሰሜን ኮሪያውያኑ እስካሁን ፍላጎታቸው የነበረው ዩናይትድ ስቴትስ ሀገራቸው ኒውክሌር ጦር መሳሪያ ያላት ኃይል መሆኗን እንድትቀበል ወይንም ቢያንስ እውቅና ሰጥታ ሁለቱ ሀገሮች እንዴት ተቻችለው እንደሚኖሩ ቁጭ ብለው እንዲነጋገሩ ነው።
ሰሜን ኮሪያ በዩናይትድ ስቴትስ ባለፈው ወር ከተካሄደው ፕሬዚደንታዊ ምርጫ በጥቂት ቀናት ቀደም ብላ አዲስ አህጉር ተሻጋሪ እስከ አብዛኛው የዩናይትድ ስቴትስ ግዛት ለመድረስ የሚችል ባሊስቲክ ሚሳይል መሞከሯ ይታወሳል።
ቆ
ቆንጅታዬን ለቀደመው ዘገባ እናመሰግናለን። አድማጮቻችንና ተመልካቾቻችን ዩናይትድ ስቴትስ ያለንበት ዋሽንግተን ዲሲ ላይ አሁን ከቀኑ 7:44 ሆኗል። የአየር ንብረቱ እጅግ ቀዝቃዛ ነው። በዛ ላይ ደግሞ የአውሮፓውያኑ ገና ዋዜማ ነው። ከዚህ ጋር የተያያዘ አንድ ዘገባ በመቀጠል እናቀርብላችኋለን። ዘገባው ስለ አሸብራቂዎቹ የኒውዮርክ የገና መብራቶች የሚናገር ነው። ኒውዮርክ እንደተለመደው ለገና በዓል ደምቃለች። የብሩክሊን አስደናቂ አብረቅራቂ የበዓል መብራቶች ከዓለም ዙሪያ በመጡ ጎብኚዎች ይጎበኛሉ። በአሮን ራነን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው አቀናብሮታል።
የገናው አስደናቂ ትዕይንት የኒውዮርክ ከተማን ፏ እያደረጋት ነው። የትም ቦታ ብኬድ በበዓላት ትዕይንቶች ደምቃ እንዳሸበረቀችው ዳይከር ሃይትስ የሆነ ሰፈር የለም። ዳይከር ሃይትስ የታህሳስ ወር በመጣ ቁጥር ወደ በዓል ገነትነት የሚለወጥ የብሩክሊን አካባቢ ነው። መንገዶቹ በሚያብረቀርቁ መብራቶች፣ በጌጣጌጦች ሲፈኩ በወቅቱ አስደሳች ድምፆች ይደምቃሉ። እንደ አውሮፓ አቆጣጠር በ1980ዎቹ ውስጥ በጥቂት የቁርጥ ቀን ባለቤቶች የተጀመረው ዝግጅት እያደገ መጥቶ ከኒውዮርክ ከተማ ከፍተኛ የበዓል መስህቦች ውስጥ አንዱ ወደ መሆን አድጓል። ከ40 ዓመታት በላይ የተለያዩ ቤተሰቦች ዳይከር ሃይትስን ጎብኝተውታል። ብዙ ትውልድ ወደሚቀባበለው ነባር ባህልም ቀይረውታል። አንጀላ ሩጌይሮ የኒውዮርክ ከተማ ነዋሪ
ይህ በየዓመቱ ከሁሉም እህቶቻችንና የወንድሞቻችን ልጆች እንዲሁም ቤተሰቦቻችን ጋር የምናደርገው ዓመታዊ ልማዳችን ነው። ወደዚህ እንመጣና መብራቶቹን እንመለከታለን።
በትርኢቱ የሚቀርቡት ከጥንታውያኑ የገና ትዕይንቶች እስከ ፍሮስቲ ዘ ስኖውማን፣ ግሪንች፣ ሚኒየስ እና እንዲሁም ራሱ ሳንታ ክላውስ ወይም የገና አባት የማይቀሩ ገጸ ባህሪያት ናቸው። ስታሲያ ሊ የኒውዮርክ ከተማ ነዋሪ
አካባቢው በሚያምር ብርሃን ሲፈካ ማየት በጣም የሚያስደስት ነገር ነው። ልዩ ፈጠራ ያለው እያንዳንዱ ሰው ለዚህ ሰፈር የራሱን ማንነት ያዋጣል።
ቤተሰቦች በጎዳና ላይ ይንሸራሸራሉ፣ ፎቶግራፎችን ያነሳሉ፣ በልዩ የፈጠራ ትዕይንቶች ይደነቃሉ፣ በበዓሉ ዝግጅት ምትሃት ይሳባሉ። ፍራንክ አሶሪዮ መብራቱን ለማየት የመጡ የኒውዮርክ ከተማ ነዋሪ ናቸው።
እኔና ባለቤቴ ልጄን እየወሰድነው ነው። ይሄ መጀመሪያው ጊዜው ነው። 2 ዓመት ሆኖታል። ምንም እንኳን እኔ የመጣሁት ከስታትን ደሴት ቢሆንም ዳይከር ሃትስ ገናን ለማክበር ሁልጊዜ የሚመጡትና ሁሉንም ውብ መብራቶች የሚመለከቱበት ነው።
እነዚህ አስደናቂ ትዕይንቶች ለወራት ይታቀዳሉ። መንገዶቹን በቀለማት ባሸበረቁ ብርሃኖች ይሞላሉ። እነዚህም ቤተሰቦች የአካባቢውን ነዋሪዎችና ከክሮሺያ የመጡትን ጨምሮ ከዓለም ዙሪያ የሚመጡ ጎብኚዎችን ይስባሉ። ዳቮር ኡኮቴች
እጅግ በጣም ጥሩ ይመስለኛል። እዚህ የሚኖሩ ሰዎች ሰላም አይኖራቸውም። በየቀኑ የሚመጡ ብዙ ሰዎች ናቸው፣ ግን በጣም ጥሩ ነው። እጅግ ልዩ ነው። ስለሆነም በጣም ውብ ይመስለኛል።
ጥሩ የበዓል ጊዜ ለማሳለፍ ደማቁ ዳይከር ሃይትስ ጥሩ ቦታ ይመስለኛል።
ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ወደ ኢትዮጵያ ይመልሰናል። ቡናቸው በቀጥታ ለዓለም አቀፍ ገበያ ያቀረቡ የሲዳማ አርሶ አደሮች የቡና ምርታቸውን በከፍተኛ ዋጋ መሸጣቸውን ለአሜሪካ ድምፅ ተናግረዋል። በዓለም አቀፍ ደረጃ የልዩ ጣዕም ቡና ባለቤቶችን በየዓመቱ እያወዳደረ የሚሸልመው ካፕ ኦፍ ኤክሰለንስ የተባለ ዓለም አቀፍ ድርጅት ኢትዮጵያ ኃላፊ የሆኑት አቶ እንዳላስፋው ከኢትዮጵያ የ600 አርሶ አደሮች ቡና ተወዳድሮ የ40ዎቹ አሸናፊ መሆኑን አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን ዘገባ ልኮልናል።
በኢትዮጵያ ቡና ከሚመረትባቸው አካባቢዎች አንዷ በሆነችው ሲዳማ ክልል በንሳ ወረዳ አርሶ አደር የ36 ዓመቱ ባሻ በቀለ የአራት ልጆች አባት ናቸው። በግብርናና በቡና ምርት 6 ዓመት የሆናቸው አቶ ባሻም በ15 ሄክታር መሬት በዓመት 12000 ኪሎ ግራም ቡና እንደሚያመርቱ ይናገራሉ። ዘንድሮ ካፕ ኦፍ ኤክሰለንስ በተባለ ድርጅት አማካኝነት ከዚሁ ቀደም ሸጠውት በማያውቁት ዋጋ ቡናቸውን መሸጣቸውን ያስረዳሉ።
1 ኪሎ ግራም 102000 ነው የተሸጠው። የአጠቃላይ ቶታል ወደ 18 ሚሊዮን አካባቢ ነው። ወደ 100 ሚሊዮን በላይ ማግኘት ይቻላል ብዬ በጌታ ይረዳኝ ተስፋ አደርጋለሁ።
ካፕ ኦፍ ኤክሰለንስ ወይም በምህጻረ ቃሉ ሲኦኢ የተባለም ዓለም አቀፍ የልዩ ጣዕም ቡና አምራቾች ሸላሚ ድርጅት ፕሮጀክት ኃላፊ አቶ እንዳለ አስፋው ከየካቲት እስከ ነሐሴ 2016 ዓ.ም ድረስ ባሉት ጊዜያት ውስጥ በውድድሩ ከተሳተፉ ከ600 ቡና አምራች አርሶ አደሮች ውስጥ 40ዎቹም አሸናፊ መሆናቸውን ተናግሯል። ከእነዚህ ውስጥም 34ቱ ከሲዳማ ሲሆኑ ቀሪዎቹ ከግዲዮና ከኦሮሚያ ክልል መሆናቸውን ተናግሯል።
ድሩ በዋነኝነት ዋነኛ ግቡ ምንድን ነው? በልዩ የቡና ጣዕም ያላቸውን ቡናዎች በውድድሩ ሂደት በተቀመጠለት መስፈርት መሰረት እንዲለዩ ተደርጎ ልዩ የቡና ጣዕም ያላቸውን ቡናዎች ለይቶ በትልልቅ ትልልቅ ካምፓኒዎች አሉ። የዚህ ፕላትፎርም አካል የሆኑ የካፕ ኦፍ ኤክሰለንስ ወይንም የአሊያንስ ፎር ኮፊ ኤክሰለንስ ይባላል። ዋና አወዳዳሪ አካል አሜሪካ ሀገር ነው የሚገኘው። ፖርትላንድ እና ሂውስተን ላይ ነው ያለው እና የውድድሩ ባለቤት እሱ ነው እና ያስቀመጣቸው መስፈርቶች አሉ። ምንድን ነው የሳምፕል ሪሴፕሽን ስቴጅ የሚባል አለ። ከሳምፕል ሪሴፕሽን ቀጥሎ የፕሪሴሌክሽን ወይንም ቅድመ መረጣ የምንለው አለ። ከዛ የናሽናል ስቴጅ የምንለው አለ። ከዛ ኢንተርናሽናል ስቴጅ የምንለው አለ። እነዚህን የውድድር ሂደቶች አልፎ እንግዲህ በእነዚህ ሂደቶች ላይ የተለያየ የዓለም አቀፍ ትልልቅ ስምና ዝና ያላቸው የቡና ጣዕም ባለሙያዎች ስለ ቡናው ጥራት እንትን በማድረግ ኖርማሊ ቴክኒካል ኢቫሉዌሽን በመውሰድ ቡናውን እንዲለይ ያደርጋሉ። ዘሞስት በቃ በጣም ፕሪሚየም ኳሊቲ ያለው ቡና እንዲለይ ተደርጎ አርባዎቹ እንዲለዩ ይደረጋሉ ማለት ነው። ወደ ኢትዮጵያም ስንመጣ በ2024 ከየካቲት አንስቶ እስከ ነሐሴ ድረስ ከፌብሩዋሪ እስከ ኦገስት ባለው 6 ወራቶች ውስጥ የኛ የፕሮጀክት ኦፊስ ስታፎች አሉን። ከዓለም አቀፉ ደግሞ ከዛ ከኤስ የተወከሉ ባለሙያዎች አሉ። እነሱ መጥተው ቡናውን ቅድም ባልኩ የውድድር ስቴጆች እንዲለዩ ተደርጎ አርባዎቹ እንዲለዩ ተደርገዋል ማለት ነው። 40 ቤስት የሚባሉት መጀመሪያ ላይ ለውድድር የቀረቡ 600 አርሶ አደሮች ናቸው።
ሌላው በስዳማ ክልል የቡራ ወረዳ አርሶ አደር የሆኑት አቶ ማቴ ማቴዎስ ሁለተኛው አሸናፊ ናቸው። 600 ኪሎ ግራም ቡና አቅርበው ከ14 ሚሊዮን በላይ ብር መሸጣቸውን ገልጸዋል።
እንክካብ ቡና እንደ ልጅ እንክካብ ያስፈልጋል። ከትከላ ጀምረ ግብርና መሬት በመከተል ተቆፍሮ ነው ቡና የምተከለው። 60/60 ተቆፍሮ ኮምፖስት ተጨምሮበት በደንብ አርሞ ጥራት ያለው ቡና በዘር ጥራት ያለው ቡና በዘር በመትከል ነው። ለዚህ ቡና ሊቀማ እስከ ማድረቂያ ማድረቂያ እስከ ማበጥራው ድረስ በጥንቃቄ የተሞላ ነው ቡና በዚህ ውጤት ሊያመጣ ቻልኩ። በዚህ ስኬት ለመድረስ ያበቀኝ የኛ አካባቢ መጀመሪያ አቶ ንጉሰ ገመዳ በእኛ አካባቢ ነው የወጣው። እኛ የመጀመሪያ የእሱ ቡና የእኛ ነው የሸጠ ነው። በዚህ ቀን ጀምረን ቡና በደንብ ተከልን። እኛም አንደኛ መውጣት መታገል ያለብንም ቡና ከተከሉ በኋላ ፍቃድ አወጣሁ። በዚህ ጥረት ከዚህ በላይ ማምጣት ያለብን ብዬ ነው የሰራሁት። እግዚአብሔር ይመስገን ድካሜ ውጤት አግኝቻለሁ።
በ2013 ዓ.ም የመጀመሪያው የካፕ ኦፍ ኤክሰለንሲ ተሸላሚ አቶ ንጉሰ ገመዳ ድርጅቱ በፈጠረላቸው ከፍተኛ እድል ባለሀብት መሆናቸውና በአሁኑ ሰዓት ከ3000 በላይ ሰራተኞች እንዳሏቸው ይናገራሉ።
በወቅቱ እኔ 3 ሄክታር አካባቢ ቡና ነው ያለኝና እንደ ሀገርም መጀመሪያ ስለሆነ ብዙም ልምድም የለም። አጋጣሚ ጌታ ረድቶኝ አንደኛ ወጣው። ከዛ በኋላ ማስፋፋው ወደ አሁን 25 ሄክታር ቡና ደረስኩ። አርሶ አደሮቹም እንዲበረታቱ በዘንድሮ ዓመት 500,000 ችግኝ ለአርሶ አደሮች አከፋፈል። ሌላ በሶስቱ ዓመት ቀጥታ ላክነት የኔ ቡና በጨረታ የገዙት ቀጥታ የኔን ፍለጋ ታች መጡና ቡናዬን የተለያየ ወደ 22 ሀገራት ልኬ በዘንድሮ ዓመት 4 ሚሊዮን ዶላር በላይ ነው የውጭ ምንዛሬ ገቢ ያስገኘው። ወደ 32 ኮንቴነር ቡና ልካለኝ። ከዛ ባገኘው ትርፍ ለአርሶ አደሮች መንገድ እየሰራው ሙሉ አንድ ትምህርት ቤት ገንብቼ ሰጥቻለሁ። ወደ 30-40 የሚሆኑ አቅም ደካማዎች ይረዳለሁ። በዚህ ሰዓት ግዛቢና ቋሚ ሰራተኛ ከ3000 በላይ አለ በአንድ ሳይት ላይ እና በ3 ሄክታር ቡና ላይ የጀመርኩት። በአሁኑ ሰዓት ድርጅትን አስፋፍቼ 12 ሳይት ላይ በአሁኑ ሰዓት ቡና እየገዛሁ ይገኛለሁ። በዘንድሮ ዓመት ጌታ ብረዳኝ እስከ 10 ሚሊዮን ዶላር የውጭ ምንዛሬ እንደ ሀገር ለማስገባት ጥረት እያደረኩ ነኝ።
ከበደ ካምሶ የተባሉ የቦና ዙሪያ ወረዳ አርሶ አደር የሽልማቱ አሸናፊና ተጠቃሚ መሆናቸውን ገልጿል።
በጣም ብዙ ለውጥ አለው። ስለዚህ በሀገር ውስጥ መሸጥና በውጭ ድረስ መላክ ብዙ ልዩነት አለው። አንደኛ በዚህ በነጋዴ በእኛ በምንሸጠው እነሱ ናቸው የሚያተርፉት። እኛ ቀጥታ ትርፉንም ባለቤት ነው ይሆን ነው ማለት ነው። ስለዚህ ይሄ ጥቅም አለን። ዶላሩንም ቢሆን ቀጥታ ማግኘት ቻንስ ይኖራል ቀጣይ ስንልክ ማለት ነው። ከዚህ
የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላም የኢትዮጵያ ቡና በዓለም ገበያ በውድ ዋጋ መሸጡን በአዋሳ ከተማ በተካሄደም በሽልማቱ መርሃ ግብር ላይ ተናግሯል። ድርጅቱ ያዘጋጀው የውቅና መርሃ ግብር አርሶ አደሮች በጥራት እንዲያመርቱ አነሳስቷቸዋል ሲሉም ተናግሯል።
ዘንድሮ ካፖ ኤክሰለንስ ለየት የሚያደርገው ለመጀመሪያ ጊዜ 1 ኪሎ ግራም ቡና በ103,000 የኢትዮጵያ ብር የተሸጠበት ዓመት ነው። ወደ ፕሬዝዳንት ስናገር ነበርና እንግዲህ አንደኛ አሸናፊ እዚህ ያለ 3300 ኪሎ ግራም ቡና ነው የሸጠው። 18.7 ሚሊዮን የኢትዮጵያ ብር አግኝተዋል።
የካፕ ኦፍ ኤክሰለንስ የኢትዮጵያ ፕሮጀክት ማናጀር አቶ እንዳለ አስፋው የድርጅቱ ዓላማ አርሶ አደሮች ከሚያመርቱት ቡናም ተጠቃሚ እንደሆኑ ማድረግ ነው ብለዋል። ካፕ ኦፍ ኤክሰለንስ ባለፉት 25 ዓመታት ቡና አምራች አርሶ አደሮችን በማወዳደር ከዓለም አቀፍ ገዢዎች ጋር የሚያገናኝ ለትርፍ የማይሰራ ድርጅት መሆኑና የዘንድሮን ጨምሮ በኢትዮጵያ ለአራት ጊዜ ሽልማት መሆኑን የድርጅቱ ዋና ዲሬክተር ኤርዊን ሜሪስች ለቪኦኤም በኢሜይል ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ ስርጭት ይቀጥላል። በመቀጠል ለዩናይትድ ስቴትስ መገናኛ ብዙሃን የፈተናዎችና የእድሎች ዓመቱን ያለፈውን 2024ን ኤደን ገረመው ታስቃኘናለች።
በዚህ በተገባደደው የአውሮፓውያኑ 2024 መጀመሪያ ላይ በኮሎምቢያ ዩኒቨርሲቲ በጋዛ የሚካሄደውን ጦርነት ተቃውሞ የወጡ ተቃዋሚዎችና ጋዜጠኞችን የኒውዮርክ ፖሊስ ወደኋላ ሲገፋቸው ይታያል። ባለሙያዎች ይህንን የተመሰቃቀለ ትዕይንት በዩናይትድ ስቴትስ የፕሬስ ነጻነት ፈታኝ ዓመት ሆኖ ስለማለፉ ማሳያ አድርገው ይወስዱታል። ክሪስቲን ማክደን የዩናይትድ ስቴትስ የፕሬስ ነጻነት ክትትል ተቋም ባልደረባ ናቸው።
We've seen triple the number of journalists arrested.
ከባለፈው በሶስት እጥፍ የላቀ የጋዜጠኞች እስር አይተናል። ባለፈው ዓመት 14 ጋዜጠኞች የታሰሩ ሲሆን በዚህ ዓመት ግን ከ40 በላይ ናቸው።
የፓርቲ ወገንተኛ ያልሆነው የዩናይትድ ስቴትስ የመገናኛ ብዙሃን ነጻነት መለኪያ ተቋም በአውሮፓውያኑ 2024 በጋዜጠኞች ላይ 79 ጥቃቶች መድረሳቸውና ጋዜጠኞች በሚገለገሉባቸው ቁሶችም ላይ 30 ጉዳቶች እንደደረሱ መዝግቧል። መረጃው እንደሚያሳየው አብዛኞቹ ጉዳቶች የደረሱት ጋዜጠኞች ተቃውሞን በሚዘግቡበት ወቅት ነው። በዚህ በተሰናባቹ ዓመት በዩናይትድ ስቴትስ የመጀመሪያ የሆነ ክስተትም ተመዝግቧል። የህዝብ ተመራጭ ሆኑ አንድ ባለስልጣን ጋዜጠኛን በመግደል ወንጀል ተከሰው የጥፋተኝነት ውሳኔ ተሰጥቷቸዋል። የኔቫዳ ፍርድ ቤት በጎርጎሮሳውያኑ 2022 ጋዜጠኛ ጄፍ ጀርመንን በመግደል ወንጀል የቀድሞ የአውራጃ አስተዳዳሪ የነበሩትን ሮበርት ቴልስን በ28 ዓመት እስራት እንዲቀጡ ፈርዶባቸዋል። የላስ ቬጋስ ሪቪው ጆርናል ዘጋቢ የነበረው ጄፍ ጀርመን በቴልስ ቢሮ ስለነበረው የስነ ምግባር ጉድለት ዘግቦ ነበር። ግሌን ኩክ የላስ ቬጋስ ሪቪው ጆርናል ምክትል ፕሬዝዳንትና ዋና አዘጋጅ ናቸው።
For us at the Review Journal, it was just an overwhelming sense of relief.
በላስ ቬጋስ ሪቪው ጆርናል ላይ ለምንሰራ ሰዎች የሚያስደንቅ እፎይታ ነበረው።
ቀደም ብሎ የጋዜጠኛው መሳሪያዎች እንዳይፈተሹ ለማሳገድ ጉዳዩ ወደ ኔቫዳ ጠቅላይ ፍርድ ቤት ችሎት ተመርቶ የነበረ ሲሆን ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2023 የዜና ማሰራጫውን የሚደግፍ ውሳኔ አስተላልፏል። ግሌን ኩክ በድጋሚ
ምንም እንኳ ያልታተመ ብይን ቢሆንም ጋዜጠኛ ከሞተ በኋላ ራሱ ከለላ የሚሰጠውን በዩናይትድ ስቴትስ ድንቅ የሆነ መመዘኛና በጣም በጣም ጠንካራ የሆነውን የኔቫዳ የጋዜጠኞች ሕግ ይዘዋል።
ከዩናይትድ ስቴትስ ውጪ ባላንጣ መንግስታት የአሜሪካ ዘጋቢዎች ላይ ኢላማ በማድረግ የሕግ እርምጃ ወስዷል። ሩሲያ ውስጥ ለወራት በእስር ያሳለፉት የዎል ስትሪት ጆርናል ዘጋቢ ኢቫን ጌርሽኮቪች እና የነጻ አውሮፓ ሬዲዮ ጋዜጠኛዋ አልሱ ኬርማሼቫ በተደረገው ታሪካዊ የእስረኞች ልውውጥ ስምምነት ከቤተሰቦቻቸው ጋር ለመቀላቀል በቅቷል። የአሜሪካ ድምፅ እህት ተቋም ለሆነው ሬዲዮ ነጻ አውሮፓ ራዲዮ ነጻነት ጋዜጠኛዋ ኩርማሼቫ በሩሲያ ስላለው አስከፊ ሁኔታ እንዲህ ትገልጻለች።
ከአንድ ዓመት በላይ ነጻና ገለልተኛ ዜና አላገኘሁም። ነገር ግን ባለፈው የበጋ ወቅት የተገነዘብኩት እንደ አውሮፓውያኑ አቆጣጠር በ2023 የበጋ ወቅት ማለት ነው፣ በአሁኑ ሰዓት በሩሲያ ውስጥ ይህ ከፍተኛና ያልተረጋገጠ ነገር መሆኑን ነው። ያለው የፍራት መጠን ከሶቪየት ወቅት ከነበረው ደረጃ ከፍ ሳይል አይቀርም።
ክሩማሼቫና ጌርሺኮቭች ካሳለፉት የመከራ ጊዜ ነጻ የወጡ ሲሆን ቀጣዩ ትኩረት ደግሞ ሱሪያ ውስጥ በግል ዘጋቢነት ሲሰራ ተይዞ ለ12 ዓመታት በእስር ላይ ወደሚገኘው ወደ ኦስትን ታይስ ዞሯል። በዚህ ወር የፕሬዝዳንት ባሽር አላሳድ ውድቀትን ተከትሎ የዩናይትድ ስቴትስ መንግስት ኦስቲንን ፈልጎ ወደ ሀገሩ እንዲመልስ የጋዜጠኛው ቤተሰቦች ጫና በማድረግ ላይ ይገኛሉ። ኦስቲን ታይስ በውጭ ሀገር በእስር ላይ የሚገኝ የመጨረሻው አሜሪካዊ ጋዜጠኛ ነው። የክርስቲና ሴሴዶ ስሜት ዘገባ። ኤደን ገረሙ ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.